በውስጥ ሰውነታችሁ እንድትጠነክሩ የሚለውን ክፍል በማሰብ ዛሬ እግዚአብሔር በልቤ አሁን ደግሞ ሌላውን የውስጥ ጥንካሬያችንን በሚመለከት ለየት ባለ መልክ እንዴት ማየት እንደምንችል፣ ራሳችንን እንዴት መመዘን እንደምንችል፣ ማንነታችንን በውስጥ ጥንካሬያችን ማወቅ እንድንችል፣ አመለካከታችንን፣ አስተሳሰባችንን ማስተካከል እንዴት እንደምንችል፣ በዚህ የተነሳ አካሄዳችን፣ አረማመዳችን እግዚአብሔርን ደስ የሚያሰኝ ሆኖ እንዲገኝ ለማድረግ የእግዚአብሔር ቃል እንዴት እንደሚያስተምረን እነዚህን ከብሉይ ኪዳን እና ከአዲስ ኪዳን እያቀናጀን ጥቂት ጊዜ እግዚአብሔር የሰጠንን ጊዜ አካፍላችኋለሁ እና አንድ ክፍል አነባለሁ። እሱም የማነባው ክፍል ዘሁልቅ ምዕራፍ ስድስት ኦሪት ዘሁልቅ ምዕራፍ ስድስት የድሮ ትርጉም አሮጌው ካላችሁ 111 ገጽ ነው። ቁጥር ስድስት ላይ ያለውን ነገር አነብና አጫጭር ሀሳቦች ሰጣችሁና በውስጥ ሰውነታችን ጥንካሬያችን ምን እንደሚመስል ዛሬ ያለንበትን ሁኔታ እንዴት አፕላይ እንደምናደርገው ይህንን ሁኔታዎች አብረን እንመለከታለን። በጌታ ስም አነበውና እንጸልይና እግዚአብሔር የሰጠኝን አካፍላችኋለሁ። ዘሁልቅ ምዕራፍ ስድስት ቁጥር አንድ ላይ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ንገራቸው፣ ሰው ወይም ሴት ለእግዚአብሔር ራሱ የተለየ ያደርግ ዘንድ የናዝራዊነት ስለት ቢሳል ከወይን ጠጅና ከሚያሰክር መጠጥ ራሱን የተለየ ያድርግ። ከወይን ወይም ከሌላ ነገር የሚገኘውን ኮምጣጣ አይጠጣ። የወይን ጭማቂ አይጠጣ። የወይን እሸት ወይም ዘቢብ አይብላ። ራሱን የተለየ ባደረገበት ወራት ሁሉ ከወይን የሆነውን ነገር ሁሉ ከውስጡ ፍሬ ጀምሮ እስከ ገፈፈው ድረስ አይብላ። ራሱን ለመለየት ስለት ባደረገበት ወራት ሁሉ በራሱ ላይ ምላጭ አይደርስም። ለእግዚአብሔር የተለየበት ወራት እስኪፈጸም ድረስ የተቀደሰ ይሆናል፣ የራሱንም ጠጉር ያሳድጋል ይላል። ለጊዜው እዚህ ድረስ ይበቃናል። አጭር ጸሎት እናደርጋለን። እግዚአብሔር አምላካችን እጅግ በጣም እናመሰግናለን ስለዚህ ጊዜ፣ ስለዚህ ሰዓት። እኔና ወገኖቻችን ወገኖቼ በዚች ሰዓት በዚች ደቂቃ አንድነት በመንፈስ ተገናኝተናል። ጌታ ሆይ የምታስተምረንን ለመማር የምትናገረንን ለማድማት ከአንተ ከአምላካችን እጃችንን ልባችንን መንፈሳችንን ዘርግተን ለመቀበል ተዘጋጅተናል። እግዚአብሔር መንፈስ ቅዱስ አንተ እንድታረካን እንድታረሰርሰን እንድታስተምረን ለልባችን እንድትናገረን ካለንበት ቦታ እንድታነቃን ነገሮቻችንን ሁሉ ለአንተ አሳልፈን እንሰጣለን። በነገር ሁሉ አንተ ቅደም። በእውቀታችን እንድንጠነክር በውስጥ ሕይወታችን እንድንጠነክር እግዚአብሔር ሆይ ቃልህ እንዲያግዘን መንፈስ ቅዱስ ኃይልና ጉልበት እንዲሆነን ራሳችንን ለአንተ አሳልፈን እንሰጣለን። ጌታ ሆይ ጀምረን እስከምንጨርስ አንተ ከኛ ጋር አሁን በጌታ በኢየሱስ ከዚህ ጋር አያይሼ የማሳያችሁ ነገር ቢኖር በዚህ ዘመን ዛሬ ባለንበት ዘመን ስለ ውስጥ ጥንካሬያችን ስንነጋገር ብዙዎቻችን ይህ የውስጥ ጥንካሬ ምን እንደሚመስል የቅዱሳንን ሕይወት እያሰጋ ስላለ ነገር ምናልባት በድንገት ታላቅ አደጋ በዓለም ዙሪያ ቢፈጠር ቤተ ክርስቲያን ልትሆን እንደሚገባት ወይም ቅዱሳን እንዴት ሊመላለሱ እንደሚገባቸው ካለመጠንቀቅ ካለመዘጋጀት የተነሳ ብዙ ነገሮች እንደሚፈለገው ሆነው እንደማይገኙ ስለሚታሰብ ይህን በመሰለ ሁኔታ ውስጥ አንዳንድ ነገሮች በማሳየት ላነቃችሁ እፈልጋለሁ። ዛሬ ብዙ ቦታ በእግዚአብሔር ሕዝብና ጌታን ባልተቀበሉ መካከል መለያየት እንደ ጠፋ እንመለከታለን። ክርስቲያኖች ነን፣ ጌታን ተቀብለናል ብለን ያለን ሰዎች በእኛና ጌታን በማያውቁ ሰዎች መካከል ምኞታችንን፣ ፍላጎታችንን፣ ሀሳባችንን፣ አረማመዳችንን ስንመለከተው ብዙ ልዩነት አይታዩም። እርግጥ ቋንቋችን ተቀይሮ ሊሆን ይችላል። ምናልባት በየቤተ ክርስቲያኑ የምናደርገው የአምልኮት ስርዓት 100% ደግሞ ማረጋገጫ ሆነው ሊታዩን ይችሉ ይሆናል። ነገር ግን ልናስብበት የሚገባ ነገር ግን እንዳለ በዚች ምሽት ከዚህ በውስጥ ጥንካሬያችንን በተመለከተ ላሳያችሁ የምፈልገው ነገር አለ። እግዚአብሔር አምላካችን በኦሪት ዘፍጥረት ስለ ናዝራዊነት ይናገራል። እነዚህ ናዝራውያን የሚባሉት በፈቃዳቸው ራሳቸውን የለዩ አንዳንዶች ደግሞ በወላጆቻቸው ፈቃድ፣ አንዳንዶቻቸው በመለኮታዊ ጥሪ በተለያዩ ሁኔታዎች ራሳቸውን የለዩ ናዝራውያን አሉ። ናዝራውያን የሚባሉት ራሳቸውን ከለዩበት ጊዜ ጀምሮ ምልክት አላቸው። አካባቢ የሚያውቃቸው ህብረተሰቡ የሚያውቃቸው በመንደራቸው የሚታወቁበት ምልክት የናዝራዊነት ስርዓትን ከፈጸሙበት ቀን ጀምሮ እነዚህ ሰዎች ጸጉራቸውን ያሳድጋሉ። ለእግዚአብሔር የተለዩ እንደሆኑ ይታወቃል። አይደንቲቲ አላቸው። እነዚህም ደግሞ ወደ እግዚአብሔር ቤት መጥተው በካህኑ በሊቀ ካህኑ ፊት የሚፈጽሙት ስርዓት አላቸው። አንዳንዶቻቸው የህይወት ኮሚትመንት የገቡ ናዝራውያን አሉ። አንዳንዶቹ ለተወሰነ ጊዜ ይገባሉ። አንዳንዶቹ በህይወት ኮሚትመንታቸው ላይ ቢደክሙ ድካም ቢገኝባቸው የሚያስነውር ነገር ቢገኝባቸው የራሳቸውን ደግሞ መልሰው ለካህኑ አሳይተው ዋጋ ከፍለው ከዛ ነገርም ነጻ ይሆናል። በብሉይ ኪዳን ብዙ በዚህ አይነት ምልክት ውስጥ የተለዩ ሰዎች ነበሩ። ሳምሶንን መመልከት እንችላለን። በመለኮታዊ ጥሪ እግዚአብሔር አምላክ ለናዝራዊነት የለየው ሳሙኤልን እንመለከት እንችላለን። የተለየ ወላጆቹ ለእግዚአብሔር ያቀረቡት መጥምቁ ዮሐንስን ማሰብ እንችላለን። እነዚህ ሁሉ ምናልባት በአዲስ ኪዳን እንዲሁ ደግሞ ስንመለከት ሐዋርያው ቅዱስ ጳውሎስ የናዝራዊነት ስርዓት ለመፈጸም በሐዋርያት ሥራ ምዕራፍ 21 ወደ ኢየሩሳሌም ሄዶ እንደነበረ እንዲህ አይነትም ስርዓት አድርጎ እንደነበረ ይህንንም ክፍል እንመለከታለን። እነዚህ ናዝራውያን የሚባሉት በአይሁዳውያን ዘንድ የሚታወቁ ሰዎች ናቸው። ለእግዚአብሔር ራሱን የለዩ ያደርጉ ዘንድ ስለት ቢሳኑ ራሳቸው በፈቃደኝነት ሲቀርቡ የሚለ ይላል። አንዱም ጸጉራቸውን ማሳደጋቸው ነው። የእግዚአብሔር ቃል ደግሞ እነዚህ ናዝራውያን ይላቸዋል፣ ለእስራኤል ልጆች ሰዎች ንገራቸው፣ ሰው ወይም ሴት፣ ወንድ ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ የናዝራዊነት ስለት ቢሳል ይልና የወይን ጠጅና ከሚያሰክር መጠጥ ራሱ የተለየ ያድርግ፣ አይጠጣ ይህንን የወይን ጠጅ ይለዋል። የወይን ጭማቂ አይጠጣ፣ የወይን ሽት አይብላ። የተቀደሰ ይሆናል፣ ራሱን ጸጉር ያሳድጋል። ሬሳ አይቅበር፣ አባቱ፣ እናቱ፣ ወንድሙ፣ እህቱ ቢሞቱ ራሱን ሰውነቱን አያርክስ ይላል። የሚያስገርም ነገር አባቱ፣ እናቱ፣ ወንድሙ፣ እህቱ ቢሞቱ እንኳን እነዚህን አይቅበር። ራሱን የተለየ ባደረገበት ወራት ለእግዚአብሔር የተቀደሰ ነውና ይላል። ተመልከቱ፣ የብሉይ ኪዳን የሙሴ ሕግ በአንዳንድ ነገሮች ላይ ጠንከር ያለ ነገር ያደርጋል። ይህን ክፍል ጠንቀቅ ብላችሁ አንብቡት። ምናልባት ጠረቅ ያለ ሚስጥር ያለበት ትምህርት ልናገኝበት እንችላለን። የተለየ ምልክት አለው ይላል። እኔና እናንተ በአዲስ ኪዳን ውስጥ በአዲስ ኪዳን ቆላሲየስ ምዕራፍ 3 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና ይላል። ተለይታችኋል እናንተ ቅድም ያነሳሁባችሁ ነገር ወደ አዲስ ኪዳን ስናመጣው ዛሬ በምንኖረው ኑሯችን ስንመለከተው የእግዚአብሔር ቅዱሳን በመጠን መኖርን ረስተናል። ወገኖች የሞተ ሰው አይነት ኑሮ አይደለም የምንኖረው። በውድድር ፉክክር መንፈስ ገና አልወጣንም ወገኖች። ዓለም የሚመኘውን እንመኛለን፣ ዓለም የሚፈልገውን እንፈልጋለን። የሞተ ሰው ሳይሆን አንድ ሺህ ዓለም የምንኖር ሰዎች አድርገን ነው የምንታየው። ፉክክር እርግጠኛ ነኝ በሰርግ ፉክክር ነው፣ በቤት በትዳር ፉክክር ነው፣ በኑሮ ፉክክር ነው። እናንተ ግን የእግዚአብሔር ሰዎች በውስጥ መጠንከራችሁ የሚታወቀው በመጠን መኖርን ስታውቁ፣ ኑሮዬ ይበቃኛል ማለትን ስትማሩ፣ በውስጥ ሕይወታችሁ ጠንክራችኋል ይላል። እናንተ እኮ የተለያችሁ ናችሁ። እንደ ዓለም ከተመኛችሁ እንደ ዓለም ፉክክር ውስጥ ከገባችሁ የገንዘብ የንብረት አመለካከታችሁ እንደ ዓለም ከሆነ ካልተቀየረ ዓለምን መውደዳችሁ ትዕግስትንና ትጋትን አመጣጥናችሁ አለመያዛችሁ የመጽሐፍ ቅዱስ መሰረታዊ ፕሪንስፕላችሁ ቤተሰብን በሚመለከት ኢኮኖሚን በሚመለከት የምትመሰቃቀለብን ከሆነ አሁንም በውስጥ ሰውነታችን አልጠነከረም፣ አሁንም ገና ነን። እንደ ናዝራውያን የተለየን አይደለንም። እግዚአብሔር የዚህ ዓለም ብርሃኖች ናቸው፣ የዚህ ዓለም ጨዎች ናቸው እያለ አንድ ነገር አጥብቄ ልንገራችሁ። አንዳንድ ጊዜ ሰዎች ሚስ ኢንተርፕሬት እናደርጋለን። እኛ ታዲያ እንደ ሁል ጊዜ በችግር በዚህ ሰው ሁሉ ፊት በመፈለግ ብላችሁ ልትጠይቁኝ ትችላላችሁ። እኔ ስለ እሱ አይደለም እየተናገርኩ ያለሁት፣ እሱንም አይደለም የምናገረው። የእግዚአብሔር ቃል ለዚህ የጠነከረ መልስ፣ የተስተካከለ መልስ የእግዚአብሔር ቃል ወገኖቼ አለው። ሰዎች በብዙ ነገር ይፈተናሉ፣ በብዙ ነገር ራሳቸውን ይጠይቃሉ፣ በብዙ ነገር ውስጥ ይህ ነገር እንዴት አድርገን ነው ልናመጣጥነው ብለው ይናገራሉ። የእግዚአብሔር ቃል ግን መሰረታዊ የሆኑ ፕሪንስፕሎች በመጽሐፍ ቅዱስ አስቀምጧል። እኔ ወደዛ አይደለም ያልኩት፣ ሰው ይለምን አላልኩም፣ ሰው ሰርቶ ራሱን አይርዳ አላልኩም። ነገር ግን ሰው ከፉክክር ዓለም በተለይ ጌታን የሚያውቁ ቅዱሳን ከፉክክር ዓለም ራሳቸውን ማውጣት እንዳለባቸው ግን እረዳለሁ። እነዚህን ነገሮች አጥብቄ መናገር ግን እፈልጋለሁ። ወገኖቼ በመጠን መኖርን ካልተማር በመጽሐፍ ቅዱስ ፕሪንስፕል መሰረት የገንዘብ አወጣጣችን፣ የኢኮኖሚ አያያዛችን የተመጣጠነ እስካልሆነ ድረስ በውስጥ ሰውነታችን አልጠነከረም። እኛ ለጌታ ናዝራውያን አይደለም። ሰዎች ከእኛ የሚማሩት ነገር የላቸው፣ ምልክት የለንም። ሰዎች ዛሬ እየተጨነቁ ባለበት ዘመን ውስጥ እኔና እናንተ በራብ ዘመን ይጠግባሉ የሚለው የእግዚአብሔር መሰረታዊ ፕሪንስፕል እኔና እናንተ ውስጥ ሊሰራ ይገባል። እኔና እናንተ ከመጠን የበለጠ በሕይወታችን የተዝረከረከ ኑሮ ኖረን እኛም እንደ ዓለም በፉክክር ውስጥ ገብተን በኢኮኖሚያችን በአካሄዳችን ችግር ቢመጣ ክርስትናችን የናዝራዊነት ኑሮ እየኖርን አይደለም። ዓለምን መውደዳችን አንድ ሺህ ዓመት እንደምንኖር ነው ወይስ ለክርስቶስ የሞተ ሰው የሚኖር አይነት ኑሮ ነው የምንኖረው? ነገሮችን ስንመለከት በምኞት ውስጥ ነው ያለነው ወይስ ኑሮ ይበቃኛል ብለን እኔና እናንተ የዓለም ጨዎችና ብርሃኖች ሆነን እየታየን ነው? ንብረትን በተመለከተ በምናገረው ሳይሆን በውስጥ መንፈሴ በሚመሰክርልኝ በራሴን በውስጥ በእግዚአብሔር ቃል መስታወት ስመለከተው የናዝራዊነት ምልክት አለኝ ወይ? ራሳችሁ ጠይቁ፣ ራሳችሁ መልሱ። መንፈሳችሁ በመንፈስ ቅዱስ ኃይል ይመሰክርላችኋል። የምታረምበት መስመር አለኝ ወይ? ያነሳኋቸው ብዙ አቅጣጫዎች አሉ። እነዚህን ነገሮች ሰው የሚላችሁን አይደለም፣ እናንተና የእግዚአብሔር መንፈስ በእነዚህ ነገሮች ላይ የት ቦታ ነው ያለ ነው። አንዳንድ ጊዜ ትዝ ይለኛል ሚሊኒየም ሲገባ የታወቁት የእግዚአብሔር ባሪያ ዲዲ ቼክስ ስለ ኢኮኖሚ ሲያስተምሩ ማንንም አይደለም ያለሁት ያየሁት ራሴን ነው የተመለከትኩት። ጠንከር ብለው ብዙ ጊዜ ኢንካሬጅመንት በአለም ብላ የሚፈለግ እንደሳቸው ህዝብን የእግዚአብሔርን ህዝብ ኢንካሬጅ የሚያደርግ ሰው የለም። በዛን ጊዜ ግን ጠንከር ባለ ሁኔታ ስለ ፋይናንስ ስለ ቤተሰብ ጠንከር ባለ ሁኔታ ሲናገሩ እኔም ራሴን በእግዚአብሔር ቃል መሰረት አስቀምጬ ራሴን ነው ያየሁት። ወገኖቼ እግዚአብሔር ስሙ ለዘላለም ይባረክ። እኚህን ሰው ካዳመጥኩበት ከአስር አመት በኋላ ራሴ ላስተካክለው የሚገባኝ ነገር እንደነበረ በእግዚአብሔር ቃል መስታወት ራሴን መሰንኩ፣ ራሴን አየሁ፣ ላስተካክለው የሚገባኝን ነገር ወሰንኩ። በእርግጥ እኔ የት ቦታ እንዳለው ከእኚህ ከእግዚአብሔር ባሪያ ተማርኩ። ወገኖቼ እናንተ ዛሬ ለዚህ ነገር ክፍት ናችሁ? ኑሮዬ በተለይ ይበቃኛል ማለት በእርግጥ እየተለማመዳችሁ ነው? ራሳችሁን ነጻ ሆናችሁ በእውነት በእግዚአብሔር ቃል መስታወትና ሚዛን ስታስቀምጡት ውድድርና የፍክክር መንፈስ በውስጣችሁ አለ ተቀምጧል ወይስ ወጥቷል? ስለ ገንዘብ አመለካከታችሁ እንደ እግዚአብሔር ቃል ተስተካክሏል? የምንኖርበት ይህ ዓለም የድንኳን ኑሮ ነው ወይስ ለሺህ ዓመት የተሰጠን ኮንትራት ነው ብለን ነው የያዝነው? በብዙ ነገር እንታገሳለን፣ ለእግዚአብሔር ነገር እንተጋለን፣ ነገሩን አመጣጥነን አመዛዝነን በሚሳል ላይ አስቀምጠን እየወጣን እየገባን ነው። ጧትና ማታ የመጽሐፍ ቅዱስ ፕሪንስፕሎች ህይወታችንን ይገዙታል። ይህ ከሆነ በውስጥ ሰውነታችን ጠንክረናል። እነዚህ ካልሆኑ እድገት ያስፈልገናል፣ ትምህርት ያስፈልገናል፣ መስተካከል ያስፈልገናል፣ ራሳችንን ማረም ያስፈልገናል።